ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመጋቢት 9 2010 ዓ.ም ዕለታዊ ስርጭታችንን ነው። አሁን ያለንበት የአብይ ጾም ወቅት እንደሆነ ይታወቃል። ይህንን የአብይ ጾም ወቅት አስመልክተን ለዛሬው ዕለት ያዘጋጀንላችሁ መልእክት የሚከተለው ይሆናል። ቀደም ሲል የነበረው መንፈሳዊ ሕጋችን ሳናቋርጥ እንድንጸልይ ይመክረናል። ይህንን ትእዛዝ በተቻለን አቅም በጾም በሥነ ምግባርና በጽሞና ከፈጸምን በሕይወታችን ውስጥ መሠረታዊና በጣም አስፈላጊ የሆነውን ሕግ በተግባር ላይ አውለነዋል ማለት ነው። ሁላችንም እንደምናውቀው አንድ ጸሎት እውነተኛ መሆን ካለበት በጾም በሥነ ምግባርና በጽሞና መታጀብ ይኖርበታል። ምክንያቱም ጸሎትና የተደላደለ ሕይወት በአንድ ላይ ተጣምረው የሚኖሩ ነገሮች አይደሉምና። በ16ኛው ክፍለ ዘመን ከኖረችው ከቅድስት ትሬዛ ዘአቪላ አባባሎች የተወሰደ። የዛሬውን ሰንበት ዝግጅታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተልም በዕለቱ ቅዱስ ወንጌል ላይ በኢትዮጵያ የካቶሊክ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ ያዘጋጁትን አስተንትኖ በማስከተል እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ መንገድ እንደሚሄድ አገልጋዮቹንም ጠርቶ ሊያተርፉበት ገንዘቡን እንደሰጣቸው ሰው እንዲሁ ይሆናልና፣ ለእያንዳንዱ እንደ ችሎታው ለአንዱ 5 ለአንዱ 2 ለአንዱም 1 ሰጠና ወዲያውኑ ሄደ። ያ 5 መክሊት የተቀበለውም ሄዶ ነግዶም ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ወርቅ ቀበረ። ከብዙ ጊዜም በኋላ የእነዚያ አገልጋዮች ጌታ ተመልሶ ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና፣ አቤቱ 5 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 5 አተረፍ ብሎ 5 መክሊት አስረከበ። ጌታውም መልካም፣ አንተ የታመንህ በጎ አገልጋይ፣ በጥቂት የታመንህ ስለሆንህ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለውም መጥቶ አቤቱ 2 መክሊት ሰጥተኸኝ አልነበረምን? እነሆ ሌላ 2 መክሊት አተረፉ አለ። ጌታውም መልካም፣ አንተ የታመንህ በጎ አገልጋይ፣ በጥቂቱ የታመንህ ስለሆንህ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለውም መጣና እንዲህ አለ፣ አቤቱ አንተ ካልዘራህበት የምታጭድ ካልበተንበትም የምትሰበስብ ጨካኝ ሰው እንደሆንህ አውቃለሁ። ስለ ፈራውም ሄድሁና መክሊትን በምድር ውስጥ ቀበርኩ፣ እንግዲህ እነሆ መክሊት። ጌታውም መልሶ አለው፣ አንተ ክፉና ሰነፍ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተኑበትም የምሰበስብ ጨካኝ ሰው እንደሆንሁ ታውቃለህን? ገንዘቤን ለለዋጮች መስጠት በተገባህ ነበረ፣ እኔም ራሴ መጥቼ ገንዘቤን ከትርፉ ጋር በወሰዱ ነበረ። ከዚያ የቆሙትንም እንዲህ አላቸው፣ ይህን መክሊት ከእርሱ ተቀብላችሁ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጡታልና ይጨምሩለታልም፣ ለሌለው ግን ያንኑ ያለውን ይወስዱበታል። ክፉን አገልጋይ ግን ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ አውጡት። ጌታ ለደቀ መዛሙርቱ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድም በእውነት እናምናለን መንፈስ ቅዱስም በእውነት እናምናለን ነዋሪ ሦስትነታቸውንም እናምናለን ክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም መልካም ፈቃድ ያላችሁ ሁሉ ዛሬ እንደ ቤተክርስቲያናችን ሥርዓት አቆጣጠር ዘገብርሄር የተሰኘውን ሰንበት እናከብራለን። በዚህም ሰንበት እግዚአብሔር ስላደረገልን ነገር ስለሰጠን ስጦታ የምናስብበትና እርሱንም የምናመሰግንበት ነው። እግዚአብሔር ሰው አድርጎ ስለፈጠረን ብቻ ሳይሆን ከውልደት አንስቶ እስከ ዳግም ውልደት ከኛ ጋር በመሆን በሚያስፈልገን ነገር ሁሉ ከጎናችን በመቆም ልክ እንደ አባትና እናት ሆኖ ስለሚንከባከበን ነው። በዛሬው የመጀመሪያ ንባብ ማለትም በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 15 ባለው ቅዱስ ሐዋርያው ጳውሎስ ለጢሞቴዎስ በርታ በማለት የምክር ቃሉን ሲለግሰው እናያለን። ቅዱስ ሐዋርያው ጳውሎስ ለጢሞቴዎስ በርታ የሚለው በራስ ኃይል በራስ ጉልበት የነቃ ወይም የበረታሁን ለማለት ሳይሆን ከጌታችን ኢየሱስ ክርስቶስ በሚገኘው ጸጋ ከጌታችን ኢየሱስ ክርስቶስ በሚገኘው ኃይል በርታ ማለቱ ነው። ጌታችን ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ለሐዋርያቱ መንፈስ ቅዱስ በእነርሱ ላይ በወረደ ጊዜ ኃይልን እንደሚቀበሉ ብርታትን እንደሚቀበሉ ነግሯቸዋል። ስለዚህ ቅዱስ ሐዋርያው ጳውሎስ ለጢሞቴዎስ በርታ ብሎ ሲነግረው ከጌታችን ኢየሱስ ክርስቶስ በሚገኘው ጸጋና ከመንፈስ ቅዱስ በሚገኘው ኃይል ተንቀሳቀስ ማለቱ ነው። ይህ ቅዱስ ሐዋርያው ጳውሎስ ለጢሞቴዎስ የሰጠው ምክር ዛሬ ለእኔና ለእናንተም ያገለግላል። የእኔ ማንነት ዕውቀቴም ይሁን ጥንካሬ ሁሉ የመጣው ከጌታችን ኢየሱስ ክርስቶስ ከሚመነጭ ነፃ የጸጋ ስጦታ መሆኑን በመገንዘብ ዘውትር ለእርሱ ምስጋናና ውዳሴ ልናቀርብለት ይገባል። ቅዱስ ሐዋርያው ጳውሎስ ለጢሞቴዎስ የሰጠውን ምክር ለራሱ ብቻ እንዲይዘው ሳይሆን ይህንን ምክር ለሌሎችም እንዲያስተላልፍ አደራ ብሎታል። ይህም የሚያስገነዝበን እያንዳንዳችን ከጌታችን ኢየሱስ ክርስቶስ የምንቀበለው ጸጋ ለግላችን ጥቅም ብቻ ሳይሆን ለሌሎችም የዚህ ጸጋ ተጠቃሚ እንዲሆኑ ውስጣችንን ክፍት ማድረግ ይጠበቅብናል። ይህ የምንቀበለው ጸጋ ለሌሎች የማካፈል ለሌሎች የማስተላለፍ ግዴታ ይኖረናል። በዚህ አኳኋን የጌታችን ኢየሱስ ክርስቶስ ጸጋ ከአንዱ ወደ አንዱ በቀላሉ ይተላለፋል ማለት ነው። ቅዱስ ሐዋርያው ጳውሎስ ለጢሞቴዎስ በተመሳሳይ ምዕራፍ በቁጥር 3 እና ቁጥር 4 ላይ እንደተጠቀሰው ቁርጠኛ ወታደር በመሆን መከራን ሁሉ በትዕግሥት እንዲያሳልፍ እንደመከረው እኛም ሁላችን በተቀበልነው ምስጢረ ሜሮን አማካኝነት የጌታችን የኢየሱስ ክርስቶስ ወታደሮች ሆነናልና እንደ ታማኝ ወታደር ለጌታችን ኢየሱስ ክርስቶስ ቃል ተገዢዎች በመሆን ስለ ክርስቶስ ፍቅር ስንል በነገሮች ሁሉ ትዕግሥት በማድረግና የዓለምን ምኞት ሁሉ ወደ ኋላ በመተው መኖር ይገባናል። በዚህ መልኩ የምንኖርና የምንንቀሳቀስ ከሆነ ልክ ለዓላማውና ለሥልጠናው ታማኝ እንደሆነ እንደ ትጉ ስፖርተኛ የድል አክሊል ተቋዳሾች እንደ ትጉ ገበሬም የመጀመሪያ የፍሬው ተካፋዮች እንሆናለን። ቅዱስ ሐዋርያው ጳውሎስ እንደሚለን ምናልባት እውነትን በመናገራችን እውነትንና የእውነትን መንገድ የሆነውን ክርስቶስን በመስበካችን ብዙ በደልና እንግልት ሊደርስብን ይችል ይሆናል። ነገር ግን ጌታችን ኢየሱስ ክርስቶስ ራሱ እንደሚነግረን የእርሱ መከራ፣ የእርሱ ስቃይ፣ የእርሱ በደል ውስጥ ተካፋይ ሆነናልና እንዲሁ ደግሞ አብረን የእርሱ ነጻነት፣ የእርሱ ደስታ፣ የእርሱ ትንሣኤ ተካፋዮችም የዘላለም ሕይወት ተቋዳሾችም እንሆናለን። ቅዱስ ሐዋርያው ጳውሎስ በጻፈው በሮሜ መልእክት ምዕራፍ 6 ከቁጥር 3 እስከ 5 ላይ እንዲህ ይላል፣ ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። እንግዲህ ክርስቶስ በአብ ክብር ከሙታን እንደ ተነሣ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል። በመጀመሪያው መልእክት ቅዱስ ሐዋርያው ጳውሎስ ለጢሞቴዎስ በርታ በማለት የምክር ቃሉን እንደ ለገሰው ሁሉ በዚህ በሁለተኛው መልእክት ሲነበብ እንደ ሰማነው ቅዱስ ሐዋርያው ጴጥሮስም ለቤተ ክርስቲያን ሽማግሌዎች ምክሩን ሲለግሳቸው እናያለን። በዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 17 ጌታችን ኢየሱስ ክርስቶስ ከሞት ከተነሣ በኋላ ለሐዋርያው ጴጥሮስ ሦስት ጊዜ በጎቹን እንዲጠብቅ፣ በጎቹን እንዲያሰማራ፣ ግልገሎቹን እንዲጠብቅ ትእዛዝ ሰጥቶት በነበረው መሠረት ቅዱስ ሐዋርያው ጴጥሮስ በተለይም የቤተ ክርስቲያን መሪዎችና ሽማግሌዎች ይህንን ኃላፊነት ጠንከር አድርገው እንዲይዙ ለየት ባለ መልኩ ደግሞ ለምእመናን ግንባር ቀደም ምሳሌ በመሆን ዐይነተኛ ሚና እንዲጫወቱ ምክሩን ይለግሳል። እረኛው በቃሉም በምግባሩም መልካም ከሆነ በጎቹ ሁል ጊዜ ሊከተሉት ዝግጆች ናቸው። ምክንያቱም በቃሉ የሚናገረውን በሕይወቱ እየኖረ ያሳያቸዋል። እነርሱም በእርሱ ላይ የሚኖራቸው መተማመን ይጨምራል። የእርሱንም አብነት ለመከተል ውስጣቸው ይነሳሳል። ድምፁንም በመከተል እርሱ ወደሚመራቸው ቦታ ሁሉ ይከተሉታል። በመቀጠልም ቅዱስ ሐዋርያው ጴጥሮስ ወጣቶች እንዲሁም ጎልማሶች ለሽማግሌዎች እንዲታዘዙ ሁል ጊዜም በትሕትና እንዲጓዙ ምክሩን ይለግሳል። ምክንያቱም ትሑት የሆነ ሰው አለኝ የሚለው ወይም የሚመካው በአንደኛ ቆሮንጦስ ምዕራፍ 15 ቁጥር 10 ላይ እንደምናገኘው በራሱ ጉልበትና በራሱ አቅም ላይ ብቻ ሳይሆን በእግዚአብሔር ጸጋና ከእርሱ ከሚያገኘው ኃይል ብቻ ነው። ትሕትና ዋናው የሰይጣንን ባሕሪ ትዕቢትን አሽቀንጥሮ ለመጣል የሚያገለግል ዐይነተኛ መሣሪያችን ነው። በትሕትና የተሞላ ሰው ምንጊዜም ቢሆን ራሱን ዝቅ ለማድረግ አይከብደውም። ራሱን ዝቅ የሚያደርግ ሰው እግዚአብሔርን ከፍ ያደርጋል። ራሱን ከፍ የሚያደርግ ሰው ደግሞ እግዚአብሔርን ዝቅ ያደርጋል። በዚህም ምክንያት በመጽሐፈ ምሳሌ ምዕራፍ 3 ከቁጥር 34 ላይ እንደተጻፈው ራሱን ከፍ የሚያደርግ ሰው ካለበት ከፍታ ላይ እግዚአብሔር ራሱ ዝቅ ያደርገዋል ይላል። ሰይጣን ከነበረበት ከከፍተኛ የመላእክት ማዕረግ የወረደው በትዕቢቱ ራሱን ከእግዚአብሔር ጋር ማስተካከል በመፈለጉ ነው። አዳምና ሔዋንም ዋናው ኀጢአታቸው በትዕቢት እንደ እግዚአብሔር መሆን መፈለጋቸው ነበር። ሌላው ትዕቢትን ማስወገጃ መሣሪያችን በመጠን መኖር ነው። በመጠን የሚኖር ሰው ራሱን በብዙ መልኩ ስለሚቆጣጠር ሰይጣን ወደ ውስጡ እንዲገባ ክፍተትን አይፈጥርም። በዚህ ሁኔታ ራሱን ከኀጢአት ምክንያት ሁሉ ያርቃል ማለት ነው። ሰይጣንን ለማሸነፍ በምናደርገው ትግል፣ በምናደርገው ጾምና ጸሎት፣ በምናደርገው ተጋድሎ ወደ ዘለዓለማዊ ክብሩ የጠራን አምላክ ራሱ ጸጋ ይሰጠናል፣ ፍጹሞችም ያደርገናል፣ ያጸናናል ያበረታናልም። በዛሬው በማቴዎስ ወንጌል ምዕራፍ 25 ላይ እንዳዳመጥነው እግዚአብሔር ለእያንዳንዳችን እንደየአቅማችንና እንደየችሎታችን የተለያየ ስጦታ ይሰጠናል። ነገር ግን በሰጠን ስጦታ ላይ በስተመጨረሻ ምን ያህል ሰርተን እንዳተረፍን ሂሳብ ማድረግ ይፈልጋል። በተሰጠን ጥቂት ነገር ሰርተን ማትረፍ ከቻልን እግዚአብሔር አንተ ታማኝና ደግ አገልጋይ በጥቂት ነገር ላይ ታማኝ ሆነ ተገኝተሃልና በትልቅ ነገር ላይ እሾምሃለሁ ይለናል። ነገር ግን በዚች በትንሿ ነገር ላይ ታማኝ ሳንሆን ብዙ ነገር ቢሰጠንም ይህንንም ብዙ ስጦታ በከንቱ እንደምናባክነው ግልጽ ነው። ስለዚህ እግዚአብሔር በሰጠን በማንኛውም ስጦታ ደስተኞች በመሆን ያንን የተሰጠንን ስጦታ ለማሳደግና ውጤታማ ለመሆን የተቻለንን ጥረት እናድርግ። እግዚአብሔር በሰጠን በትንሿ ስጦታ ሳንጠቀም ሳንሰራበት ቆይተን መልሰን እርሱን ብናማርር ልክ አንድ መክሊት እንደ ተቀበለው ወስዶም እንደ ቀበረው አገልጋይ ከውርደትና ወደ ውጭ ከመጣል አንተርፍም። ስለዚህ ይህ ሁሉ ከመምጣቱ በፊት በመጀመሪያ ደረጃ ስጦታችን ምን መሆኑን በሚገባ እንለይ። ከዛ በኋላ ይበልጥ ውጤታማ ለመሆን በእግዚአብሔር ጸጋ እየታገዝን እንስራበት። ካልሰራንበት ከእኛ ተወስዶ ለሌሎች ይሰጣል። እኛም እንደማይረባ ቆሻሻ ወደ ውጭ እንጣላለን። በዚያም ለቅሶና ጥርስ ማፏጨት ይሆናል። ከእንዲህ ዐይነቱ ሐዘን እመቤታችን ቅድስት ድንግል ማርያም ትታደገን። ስጦታችንን በሚገባ ለማሳደግ እንድንችል ዘውትር በልጇ ፊት ታማልደን በውድቀታችንና በድካማችን ሁሉ በእግዚአብሔር ፊት ጠበቃ ሆና ትቁምልን። አሜን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig አት ቫቲካን ራዲዮ ነጥብ ቪኤ ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።
Dual, what a touch in it.